የአስቸኳይ ጊዜ አዋጁን ተከትሎ ለወራት እስር ላይ የቆየው ጋዜጠኛና የኢንተርኔት አምደኛው አናንያስ ሶሪ ዛሬ ተለቋል። በተመሳሳይ ክስ አብረው የታሰሩት ጋዜጠኛና የኢንተርኔት አምደኛ ኤልያስ ገብሩና የአንድነት ፓርቲ የቀድሞ አባል ዳንኤል ሽብሩ እስካሁን አልተለቀቁም። ዱላ ከበደ ማምሻውን አናንያስ ሶሪን በስልክ አነጋግሯል።
አናንያስ ሶሪ፣ ከሶስት ወራት በላይ እስር በኋላ ዛሬ ተለቀሃል። በቅድሚያ እንኳን ከእስር ወጥተህ ከቤተሰብህ ለመቀላቀል በቃ
እንኳን አገናኘን።
እስኪ ከሙያህ አጋርህ ኤልያስ ገብሩና እንዲሁም ከቀድሞ የአንድነት አመራር አባል ዳንኤል ሽበሽ ጋር የታሰራችሁበትን ሁኔታ፣ ለምንና እንዴት እንደታሰርክ፣ የተሰጠ ምክንያት ካለም አሁን ከእስር የተለቀክበትን ጨምረህ ባጭሩ ግለጽልን።
የታሰርነው ህዳር 8 ቀን ነው። እኔ ብቻዬን ነበረ የነበርኩት። ኤልያስ ገብሩ ደግሞ ከጓደኛችን የቀድሞ የአንድነት ፓርቲ አባል የነበረው ዳንኤል ሽበሺ ከእሱ ጋር ነበሩ። ሁለቱን ደግሞ አንድ ላይ ነበር የተያዙት። አራት ወር ሊሞላው አራት ቀን ሲቀረው እኔ ዛሬ ድንገት ተፈትቻለሁ። እንግዲህ የነበረው ነገር አንድ ሶስት ቀን ያህል በገርጂ ፖሊስ ጣቢያ እስር ቤት ነበርን። ለየብቻ በአንዳንድ ክፍል ውስጥ ሆነን ለሶስት ቀን ቆየን። ከዛ በኋላ ወደ ቦሌ መምሪያ በተለምዶ ኮከብ ህንፃ ወደሚባለው እዛ ነበር የተወሰድነው። እዛ ቃል እንድንሰጥ ተደረገ። የተጠረጠርንበት ክስ ተነገረን።
አናንያ፣ ምን ነበር የተጠረጠራችሁበት ወንጀል? እስኪ አስታውሰን፣ የቀረበባችሁ ክስ ወይም ውንጀላ ምን ይል ነበረ?
እንግዲህ ተጠርጥራችኋል ተብሎ የተነገረን ህገ መንግስታዊ ስርዓቱን ለመናድ ኦነግና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቅሳችኋል ምናምን የሚል ነው። እኛ ደግሞ በጋዜጠኝነት ስንሰራ ይኖርናል እንጂ ተልእኮ ተቀብለን የምንቀሳቀስ አይደለንም። ስለዚህ ይህን የተጠረጠርንበት ወንጀል አልፈጸምም ስንል ቃል ሰጠን። አሻራ ተቀበሉ፣ ፎቶ አነሱ፣ ቪዲዮ ምናምን ቀረጹ። ከዛ በኋላ ዞር ብሎም የጠየቀን የለም፣ ዝም ብለን ነው የተቀመጥነው። ምርመራውም ሂደት ያው እንደው በቁም ነገር ከልብ ለማጣራት የመፈለግ ሳይሆን የሆነ ሰበብ ሰጥቶ ለጊዜው ለማቆየት የተፈለገ ነበር የሚመስለው ከምርመራ ሂደቱም አከናወን አኳያ። ምክንያቱም የምር እነሱም ያንን ነገር ከልብ አምነውበትና ተቀብለውት ሳይሆን ያው ማቆያ ሰበብ ስለሚያስፈልግ ያን ሰበብ ሰጥተውን አቆይተውን ነበረ። ሶስታችንም ቦሌ መምሪያ አንድ ላይ ነው የታሰርነው የነበረው። አልፎ አልፎ ያው በአጋጣሚ የአስቸኳይ ጊዜ አዋጁ መርማሪ ቦርድ የሚባል የተቋቋመ አለ፣ እነሱ ጎብኝተውን ነበረ በአንድ ወቅት። እዛ ላይም ያው እንደ መጠነኛ ስብሰባ ነገር ተደርጎ የነበሩትን ችግሮች አዋጁ ያው ግለሰቦችን በቂም በቀል ማጥቂያ መንገድ እንደሆነ፣ ፈጻሚው ደግሞ አካል የአዋጁን መንፈስ በትክክል ባለመረዳት ጉቦ መበያ ጭምር እያደረጉት እንደሆነ እና በተለያዩ አስቂኝ ምክንያቶች ሁሉ የገቡ ሰዎች እንደነበሩ እነዚህን አነሳንላቸው። አዛውንቶች ነበሩ። አከራይታቸዋል ተብሎ ቤት ሲከራይ ለፖሊስ ጣቢያ ማሳወቅ አለበት ሚል ነገር ስላለ ያንን አላደረጋችሁም በሚል የተያዙ ነበሩ። የአእምሮ ህሙማን ነበሩ፣ እነሱን መታሰር እንደሌለባቸው አነሳን። የሕክምና ወረቀት ያላቸው ጭምር ካለ መጠን በታች የሆኑ የ14 የ16 ዓመት እድሜ ታዳጊ ህጻናት ጭምር ታስረው ነበር። እሱንም አነሳን። ለሱ ቶሎ ሪስፖንድ አደረጉ። በሁለተኛው ቀን ይመስለኛል ካልተሳሳት እነሱ እንዲፈቱ ተደረገ። አያያዛችን ላይ እንፈልጋለን አሉ በደህንነቶች የሄድኩት። ኤልያስ ገብሩና ዳንኤል ሽበሺ ግን ሲያዙ እንዲህ ትንሽ ወከባይ መፍጠር መሳሪያ አውጥተው ደግ ነው። ዳንኤል ሽበሺም ላይም ድብደባ በማድረስ ጣቢያ ሲደርስ እንዲህ አይነት የመብት ጥሰቶች ነበሩ። ያን ይመስል ነበር እንግዲህ የተያዝንበት ሁኔታ።
የአስቸኳይ ጊዜ አዋጁ ድንጋጌዎች የሚፈጥሩትን የተለየ ሁኔታ ቀርበሃል። በጭብጥ ደረጃ ግን በጥርጣሬ ተይዛችኋል ከሚለው ባሻገር ባለፉት አራት ወራት የሚጠጋ ጊዜ እስራችሁ ፍርድ ቤት ቀርባችሁ በዚህ ክስ ነው የተወነጀላችሁት፣ ራሳችሁን ተከላከሉ ተብላችሁ ማስረጃ የተቆጠረባችሁ፣ እናንተም ያን ክስ ተረድታችሁ መልስ የሰጣችሁበት ሁኔታ የክስ ሂደት ነበረ?
ምንም የክስ ሂደት የለም። አዋጁ ላይ ያው በግልጽ እንደደነገጉት የተለያዩ ሀሳቦችን በሚዲያ ማሰራጨት እንደዚህ የሚል ክልከላ ተቀምጧል። ስለዚህ ያንን ደግሞ ኢፍትሃዊ ህግ ነው ብለን እናስባለን። ዜጎችን የመናገር ሀሳባቸውን የመግለጽ መብት ይገድባል። ሀሳብ ደግሞ ካልተገለጸ መፍትሄ አይመጣም ብለን በጽኑ እናምናለን። ስለዚህ በማንኛውም ሁኔታ እኛ ሀሳቦቻችንን እንገልጻለን። ስለዚህ ያንን ነው ያደረግነው። እነሱ ደግሞ ያንን ማድረግ በዚህ አዋጅ ክልክል ነው ብለው ስላስቀመጡ ያንን ሊታገሱ አይችሉም። እነሱ አዋጁም ስለሚፈቅድላቸው እነሱም እኛም የምናውቀው የተለየ ህገወጥ ስራ እንዳልሰራ ነው። ያው እንግዲህ እንደዚሁ ስንታሽ ከርመን አሁን ደግሞ በድንገት አስረን ያው በድንገት ተፈተናል።
አናኒያ ቀድም የገለጽከው የአስቸኳይ ጊዜ አዋጅ ቦርድ መጥቶ እንደጎበኛችሁ ገልጠሃል። መታሰር በማይችሉበት ሁኔታ ያሉ ይልቁንም ደግሞ ጉቦ መጠቀሚያ ድረስ የዋለበትን ለአካለ መጠን ያልበቁ ሕፃናት የታሰሩበትን ገልጸሃል። እዛው የታዘባችሁትን ነው እናንተ ለዚህ ቦርድ ሊያዩዋችሁ ለመጡት ባለሥልጣናት የገለጻችሁት? ከእናንተ ጋር የታሰሩ ሰዎችን ሁኔታ ተመልከታችሁን ያቀረባችሁት?
አዎ፣ እንግዲህ የሆነው ነገር ምን ነበረ? ስለ ኮማንድ ፖስቱ ስለ ፍርድ ሁኔታው ምናምን እንደዚህ አይመለከተንም፣ ነገር ግን አያያዛችሁ ሰብአዊ ነው ወይ? ምን ጎሎባችኋል? በምትቆዩበት ጊዜ የጤና ሁኔታ ሕክምና ትወሰዳላችሁ ወይ? በቂ የመኝታና እንደዚህ አይነት ነገሮች ተሟልተዋል የሚሉትን ነው ልናይ የመጣ ነው ብለው አንስተው ነበረ። እንግዲህ ያነሳሁት ሀሳብ ያው አስቸኳይ ጊዜ አዋጁ ከተደነገገ በኋላ የተደረጉ እርምጃዎች ፍጹም ከሰብአዊም ሆነ ከዲሞክራሲያዊ መብት ጋር የሚጣረሱ እንደሆኑና ቢያንስ ደግሞ አዋጁ መፈጸም አለበት ከተባለ የአዋጁን መንፈስ በሚለው መልክ ሳይሆን የፖሊስ አባላት ግለሰቦችን ለማጥቃት የማይወዷቸውን ቂም በቀል ያለባቸውን ሰዎች ለማጥቃት ከአዋጁ መንፈስ ውጭ ሄደው ብዙ ህገወጥ ስራዎችን እንደሰሩ፣ በግል ቂም በቀል ምክንያት ብዙ ሰዎች እንደታሰሩ፣ ከዛም ደግሞ አልፎ ተርፎ ጉቦ መበያ ሁሉ እንደሆነ ምክንያቱም ገንዘብ እየተቀበሉ እዛው የሚለቋቸውም ነበሩና እነዛን ሁሉ ያው ከእስረኛውም ጋር ስንወያይ ያገኘነው ተጨባጭ ነገር ነበር። እሱን ነው ያነሳንላቸው።
መልካም። በምን መልኩ እነኚህ መረጃዎች እንደተሰባሰቡ ለመመልከት ነው። አናኒያ፣ በመግቢያው እንደገለጽከው ሶስት ናችሁ መታሰራችሁን፣ አንተና ኤልያስ ገብሩ ጋዜጠኞችና የኢንተርኔት አምደኞች ናችሁ። የአንድነት አመራር አባሉ ዳንኤል ሽበሺ ሶስተኛው ታሳሪ ነው። አሁን አንተ ብቻ መፈታትህን ነው የተረዳ ነው። እና እነኚህ ሁለት የእስር ጓደኞች ዛሬ ያሉበት ሁኔታ ታውቃለህ ወይም የሚፈቱበት ሁኔታ ይኑር? ምንድን ነው የምታውቀው ስለ እነሱ?
አዎ፣ እንግዲህ እኔም ድንገት ከሰዓት ነው ተጠርቼ በቃን ይዘውጣ እንደዚህ ምናምን ተብሎ ወደ መፈታት የመጣሁት። እነሱ ጋም ያው መሄጃ ጊዜ አልነበረ፣ ምክንያቱም መጠየቂያ ሰዓትም ስለሚረፍ ነገ ሄዳለሁ ብዬ ነው ያሰብኩት። ግን ያው እንዳልተፈቱ ነው ያለኝ መረጃ እስካሁን ድረስ። እንግዲህ ወይ ሊቀጥል የሚችል ይሆናል ፍቺው። ይሄ ነው ያለው መረጃ።
አናኒያ፣ በኢትዮጵያ ጉዳይ ላይ በማህበራዊ መገናኛ ብዙሀን በመጽሐፍ ትታወቃላችሁ። የኢትዮጵያ ጉዳይን የሚመለከቱ ጭብጦች ላይ ቀደም ብለህ እንደጠቀስከው ያገባኛል በሚል መጽሐፋችሁ ይታወቃል። ከዚያ ቀደም በሌሎች የመገናኛ ብዙሀን የመስራት እድል ከነበራችሁ በየትኞቹ የፕሬስ ውጤቶች ላይ ተሳትፈሃል? ያንተንም የታሳሪውን የሙያ ጓደኛ ኤልያስ ገብሩንም?
አዎ፣ ኤልያስ ከኔ ቀደም ብሎ ነው ጋዜጠኝነትን የጀመረው። መሰናዘሪያ በሚሰኝ ጋዜጣ ላይ ነው ካልተሳሳትኩ ስራ የጀመረው። ከዛ በኋላ ወደ አውራምባ ታይምስ ጋዜጣ ነው የተዘዋወረው። እኔም እንግዲህ በ2003 ይመስለኛል አውራምባ ታይምስ ላይ አዘጋጅ ሆኜ ስቀጠር ያኔ ነው የተዋወቅ ነው። ጓደኝነታችን የሚጀምረው ያኔ ነው። ከዛን ጊዜ ጀምሮ እንግዲህ አውራምባ ታይምስም ተዘግቶ ዋና አዘጋጁና ባለቤቱ የነበረው ግለሰብ ወደ ውጭ ሲሰደድ፣ እኛ ደግሞ ወደ ፍትህ ጋዜጣ ተዛውረን እኔ በአምደኝነት ኤልያስ ደግሞ በዜና ሪፖርተርነት እንሰራ ነበር ፍትህ ላይ። ፍትህም ተዘጋ። ከዛ በኋላ ደግሞ ሰማያዊ የምትሰኝ የሰማያዊ ፓርቲ መጽሔት እኔ ዋና አዘጋጅ ሆኜ እሱም እያገዘኝ ስንሰራ ቆየን። በኢትዮ ምህዳር ጋዜጣ አምደኛም ነበርን በተለያየ ወቅት። ከዛ በኋላ የራሳችንንም ጋዜጣ እናቋቁም ብለን ቀዳሚ ገጽ የተሰኘች ጋዜጣ አንዴ ታትማ ቆማለች። ያኔ ወቅቱም ጥሩ ስላልነበር እነ አዲስ ጉዳይ እና እነ እንቁ የመሳሰሉት የተከሰሱበት ምርጫም እየተቃረበ የነበረበት ወቅት ነበረ። በዛ የተነሳ እኛም ጋዜጣ አታሚዎች አናትምም በማለት ቆመ። ከዛ በኋላ ደግሞ አዲስ ገጽ የሚሰኝ መጽሔት ላይ ረጅም ባይባልም ደህና ለሚባል ጊዜ ሰርተን ነበር። ከዛ በኋላ እንግዲህ ያው ወደ ማህበራዊ ሚዲያው ላይ ነው ትኩረት ሰጠን በግላችን ስንሰራ የነበረው።
አናኒያ ሶሪ፣ ከሶስት ወራት በላይ ጊዜ ከእስር ቆይታ በኋላ ዛሬ ከእስር ተለቀሃል። ቀጣይ የሙያም ሆነ የህይወት ምዕራፎችህ የተሻለ እንደሚሆኑ ተስፋ አድርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። እኔ እግዜር ይስጥልኝ።